ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። ቅዳሜ ህዳር 21 2017 ዓ.ም ሁለት ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች የኢትዮጵያ መንግስት 3 የሲቪል ማህበራት ድርጅቶችን ማገዱን አጥብቀው መቃወማቸውን የተመለከተው ዘገባ እንዲሁም መምህራን በደመወዝ አለመከፈል መዘግየትና መቆረጥ ተነስተው ችግር ውስጥ መግባታቸውን ድሮአቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ እየተሰማሩ መሆኑን የተመለከተው ዘገባ ለምሽቱ ከያዝናቸው ውስጥ ይጠቀሳሉ። ጤናስጥልኝ ክብራትና ክብራን፣ ሳስተናግዳችሁ የማምሸው እንግዲህ ወለነኝ። አቀናባሪያችን ንጉሥ ታምሬ፣ ዋና አዘጋጅ ደግሞ ጽዮን ግርማ። የዛሬው ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ማድመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አምሃሪክ ላይ በቀጥታ እንገኛለን። እስከ ምሽቱ 4 ሰዓት አብራችሁ እንድታመሹ ጋብዛለሁ። አሁን የዓለም ዜና።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ የምሽት ዜናዎች ጋር ሀብታሙ ስዩም ነኝ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ህዳር 19 ቀን 2017 ዓ.ም በታጣቂዎች ተፈጸመ በተባለ ጥቃት 9 ሰዎች መገደላቸውን የአሜሪካ ድምጽ ያነጋግራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸነይ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ስነ ስርዓት ትናንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ አውግዟል። የኦሮሞ ነጻነት ሰራዊት በጥቃቱ ውስጥ እጁ እንደሌለበት ገልጿል። ከፌደራልና ከክልል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። አድማጮቻችን፣ በጉዳዩ ላይ ያስተናዳነውን ዘለግ ያለ ዘገባ በነገው ምሽት ስርጭታችን ይዘን እንመለሳለን። ውጥረትን ለመቀነስ ከሶማሊያ ኢትዮጵያና ዩጋንዳ መሪዎች ጋር ስብሰባ መታቀዱን የኬንያው ፕሬዚደንት አስታወቁ። ሩቶ ይህንን የተናገሩት የምስራቅ አፍሪካ ማህበረሰብ 24ኛ መደበኛ የመሪዎች ጉባኤውን ባካሄደበት ታንዛኒያ አሩሻ በትናንትናው ዕለት ባደረጉት ንግግር ነው። የማህበረሰቡ አዲስ ሊቀመንበር ሩቶ ስብሰባው የሚደረግበትን ቀን ይፋ አላደረጉም። ስብሰባው እርግጥ ከሆነ አዲስ አበባና ሶማሊላንድ አወዛጋቢውን የመግባቢያ ሰነድ በአውሮፓውያኑ ጥር 1 2024 ከተፈራረሙ ወዲህ በሶማሊያና በኢትዮጵያ መካከል የሚደረግ የመጀመሪያው የፊት ለፊት ስብሰባ ይሆናል። የሶማሊያ መሪዎች የመግባቢያ ሰነዱ እስካልተሰረዘ ድረስ ከኢትዮጵያ መሪዎች ጋር ምንም አይነት ቀጥተኛ ንግግር እንደማይኖር አጽንኦት ሲሰጡ ሰንብተዋል። ሶማሊያ የምስራቅ አፍሪካ የኢኮኖሚ ማህበረሰብ ስምንተኛ አባል ሀገር ሆና የተቀላቀለችው በዚህ ዓመት መጀመሪያ ላይ ነበረ። የቀጠናችንን ሰላም ለማስጠበቅ ለቀጠናችን ጸጥታና መረጋጋት መዋለ ንዋይ ለማፍሰስ የጋራ ጥረት ያሻል በማለት ጥሪ ያቀረቡት ሩቶ በንግግራቸው ወቅት ሰላምና መረጋጋትን ማስጠበቅ በቀጠናው የመዋለ ንዋይ ፍሰትን እንደሚያሳድግ ገልጸዋል። በተጨማሪም በአፍሪካ ቀንድ ያለውን ውጥረት ለመቀነስ በፕሬዚደንት ሙሴቬኒ፣ በራሴ፣ በወንድሜ ሐሰን ሼክና በጠቅላይ ሚኒስትር አብይ መካከል ምክክር ለማድረግ አቅደናል። ምክንያቱም የሶማሊያ ደህንነትና መረጋጋት ለቀጠናው መረጋጋት፣ ለንግድ ሰዎች፣ ለመዋለ ንዋይ አፍሳሾች እና ስራ ፈጣሪዎች እመርታ በእጅጉ አስተዋጽኦ አለው ሲሉም አክለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሀገራቸው የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ውስጥ ተቀባይነት ማግኘት ከቻለች የጋለ ጦርነት ምዕራፍ ሲሉ የጠሩትን በሩሲያ የታወጀ ጦርነት ለማስቆም እንደሚቻል ተናገሩ። በትናንትናው ዕለት ከስካይ ኒውስ የቴሌቪዥን ጣቢያ ጋር ቃለ ምልልስ ያደረጉት ዘለንስኪ የሀገሪቱ ያልተያዙ ግዛቶች በኔቶ ከለላ ስር ከዋሉና ህብረቱን ለመቀላቀል በቀረበው ጥሪ መሰረት የዩክሬን ዓለም አቀፍ ድንበሮች እውቅና ካገኙ ሀገራቸው ተኩስ አቁምን ለማጤን ፈቃደኛ መሆኗን ተናግረዋል። በአውሮፓውያኑ 2014 ሩሲያ የዩክሬን ግዛት የነበረችውን ክራይሚያን ባህረ ገብ መሬት በኃይል ወደ ግዛቷ ከመቀላቀሏ በተጨማሪ በየካቲት 2022 ጀምሮ ሙሉ ወረራ በማወጅ ከአጠቃላዩ የዩክሬን ግዛት 20% ተቆጣጥራለች። የጋለውን የጦርነት ምዕራፍ መቋጨት ከፈለግን በእጃችን ያሉ የዩክሬን ግዛቶችን በኔቶ ጥላ ስር ማድረግ አስፈላጊ ነው ያሉት ዘለንስኪ በሩሲያ ቁጥጥር ስር ያለው የሀገሪቱ ምስራቃዊ ክፍሎች በዲፕሎማሲያዊ መንገድ ሊመለሱ እንደሚችሉም አክለዋል። የእሳቸው ንግግር የተሰማው የአሜሪካ አዲሱ ተመራጭ ፕሬዚደንት ዶናልድ ትራምፕ ሩሲያ ወረራውን ካካሄደች በኋላ ዩናይትድ ስቴትስ ዩክሬንን ለመደገፍ ያፈሰሰችውን በቢሊዮን የሚቆጠር ዶላር በተመለከተ ትችት በሰነዘሩ ማግስት ነው። ትራምፕ ዋይት ሀውስን መልሰው ከተረከቡ በኋላ በ24 ሰዓታት ውስጥ ጦርነት ማቆም እንደሚችሉም ገልጸዋል። ይህ መግለጫ ዩክሬን አሁን ሩሲያ ያዘችውን ግዛት አሳልፋ መስጠት እንዳለባት አመላካች ተደርጎም ተተርጉሟል። የሶሪያ አማጺ ተዋጊዎች ከ2016ቱ የአውሮፓውያኑ ዓመት ወዲህ ለመጀመሪያ ጊዜ ሶሪያ ውስጥ ትልቅ ከተማ የሆነችውን አሌፖን መቆጣጠራቸውን የሶሪያን ጦርነት የሚከታተለው ተቋም በዛሬው ዕለት አስታውቋል። ጦርነቱ በቀጠለበት በአሁኑ ሰዓት የመንግስት ኃይሎችና የሩሲያ ጦር አውሮፕላኖች በከተማይቱ የተለያዩ ስፍራዎች ላይ የአየር ጥቃት መፈጸማቸው ተገልጸዋል። በጦርነት በተመሰቃቀለችው ሀገር ዙሪያ ጥናቶችን የሚያከናውነው ተመራማሪዎችን ያቀፈው የሶሪያ የሰብአዊ መብቶች ታዛቢ የተሰኘው ተቋም እንዳስታወቀው በአልቃይዳ የቀድሞ የሶሪያ ቅርንጫፍ የሚመራው የጂሃዲስት ህብረትና አጋር አንጃዎች የአሌፖን ከተማ አብዛኛውን ክፍል የመንግስት ማዕከላትንና እስር ቤቶችን ተቆጣጥረዋል። የሶሪያ ጦር አርብ ዕለት ባወጣው መግለጫ በአሌፖና ኢድሊብ ገጠራማ አካባቢዎች የሚንቀሳቀሱ ኃይሎች በአሸባሪ ድርጅቶች የተሰነዘረውን ከባድ ጥቃት መመከት መቀጠላቸውን አስታውቀዋል። ጦሩ በአሌፖ ከተማ ስላለው ሁኔታ የሰጠው መግለጫ የለም። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ።
ከዓለም ዜናው ተመልሰናል። አድማጮች፣ 3 በመብት ላይ የሚሰሩ ድርጅቶች መታገድ ትችት ማስከተሉን ወደሚያመልክተው የመጀመሪያው ጥንቅራችን እናልፋለን። ሁለት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት 3 ታዋቂ የሲቪል ማህበራት ድርጅቶችን ማገዱን አጥብቀው ተቃውመዋል። አምነስቲ ኢንተርናሽናል እና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በተናጠል ባወጣቸው መግለጫዎች በሰብአዊ መብት ዙሪያ በሚሰሩ የሲቪል ማህበራት ላይ የመንግስት ዛቻና ማስፈራሪያ መበርታቱን ተናግረዋል። አምነስቲ መንግስት እግዱን እንዲያነሳ ጠይቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ድርጅቶቹ ከመታገዳቸው አስቀድሞም ቢሆን በሰብአዊ መብት ዙሪያ የሚሰሩ የሲቪል ማህበራትና አመራሮቻቸው ላይ በመንግስት ጸጥታ አካላት ዛቻና ማስፈራሪያ ይደርስ እንደነበር ጠቁመዋል። ከኢትዮጵያ መንግስት ምላሽ አላገኘንም። አስማማው አየነው በዚህ ጉዳይ ላይ ያጠናቀረው ዘገባ እንደሚከተለው ይቀርባል።
በኢትዮጵያ በሰብአዊ መብቶች ጥበቃ ዙሪያ የሚሰሩ የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ የሕግ ባለሙያዎች ለሰብአዊ መብቶችና ስብስብ ለሰብአዊ መብቶች የተባሉ በአጠቃላይ 3 ድርጅቶች ባለፈው ሳምንት መታገዳቸውን ተከትሎ ትችቶች እየቀረቡ ነው። እግዱን ተቃውሞ መግለጫ ካወጡ ድርጅቶች አንዱ የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማህበራት ድርጅቶችና አመራሮች ላይ መንግስት ከገደው አስቀድሞም ጫናዎችን ያደርስባቸው እንደነበረ ይናገራሉ።
ራሳቸውን የጸጥታ አካል አባላት ነን ያሉ ሰዎች እየደወሉ የተወሰኑትን የሲቪል ማህበር አባላት የማስፈራራት፣ ዛቻ የመሰንዘር እንደዚሁ አንዳንድ ጫናዎችን ያደርጉባቸው እንደነበረ፣ በደሉ የደረሰባቸው የሲቪል ማህበረሰቡ አባላት፣ የአንዳንድ ድርጅት መሪዎች ድርጅታችን በተደጋጋሚ ሪፖርት ያቀርቡ ነበር። አልፎ አልፎም አንዳንድ ድርጅቶች ላይ የተከሰቱ ችግሮች ነበሩ። ለምሳሌ የኢትዮጵያ ሰብአዊ መብት ጉባኤ ሰራተኞች ለእስር ተደርገው ለተወሰኑ ቀናት በእስር እንዲጉላሉ ተደርጓል። የምርመራ ጽሕፈት ቤታቸው አንደኛው ክፍል ተሰብሮ የዋና መርማሪው ላፕቶፕ እንደዚሁ ተወስዷል። ዲሞክራሲ እና የሰብአዊ መብት ማዕከል የሚባለውም ድርጅት እንደዚሁ በተመሳሳይ ሁኔታ ችግር ገጥሞት ነበረ። ጽሕፈት ቤታቸው እንደዚሁ በተመሳሳይ ሁኔታ እቃ ተወስዶባቸዋል። ከዛ በኋላም እዚህ መግለጫችን ላይ እንዳልነው የድርጅቱ መስራች ከነበሩ ሰዎች አንዱና የፕሮግራም ዳይሬክተር የነበረው ሰው እንደዚሁ በዛቻ ማስፈራሪያ ሊደረግበት እንደነበር ለድርጅታችን ደጋግሞ አመልክቷል። እንደዚሁ የስብስብ ለሰብአዊ መብት በኢትዮጵያ የሚባለው ድርጅት 2 ዋና ስራ አስኪያጆች በተከታታይ በተመሳሳይ ጫና ደርሶባቸው ከሀገር የወጡ መሆኑን ለድርጅታችን አመልክተዋል፣ አሳውቀዋል። አንዳንዶቹ ደግሞ በጫናው ምክንያት ከዚህ ከሰብአዊ መብት ስራ ሙሉ ራሳቸውን ያገለሉ ሰዎች እንዳሉ በየጊዜው የመጡልን ሪፖርቶች አሉ።
አምነስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት እጦትና ብሔራዊ ጥቅምን የሚጻረር በሚል የእግዱ ምክንያት ተደርገው የቀረቡ ውንጀላዎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሰረቱ ናቸው ሲል ተቃውሟል። የተቋሙ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ታይገር ቻጉታ ወንጀላው የኢትዮጵያ ባለስልጣናት የሲቪል ማህበረሰብ ድርጅቶችን ለማፈን በመሳሪያነት ሲጠቀሙበት የቆየ መሆኑን ጠቅሰው እግዱን እንዲነሳ ጠይቀዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ ያለው አካሄድ በአስቸኳይ በድጋሚ በመከለስ በአማራ፣ በኦሮሚያና በትግራይ ክልሎች የትጥቅ ግጭቶችን ተከትለው የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት፣ ለመመዝገብና ማስረጃዎችን የማቆየት ዘዴ ለመዘርጋት እርምጃዎችን መውሰድ እንዳለበትም በመግለጫው ጠቅሷል። የአሜሪካ ድምጽ የሶስቱን ሲቪክ ማህበራት አመራሮች አነጋግሮ ስለ ጉዳዩ ተጨማሪ መረጃ ለማግኘት በስልክና የጽሑፍ መልእክት ያደረገው ተደጋጋሚ ጥረት አልተሳካም። አቶ ያሬድ ተቋማቱ የታገዱበት ሂደት በሲቪል ማህበራት መተዳደሪያ አዋጅ ላይ የተደነገገውን አካሄድ ያልተከተለ ነው ይላሉ።
በሲቪክ ማህበረሰብ ድርጅቶች መተዳደሪያ አዋጅ አሁን ተሻሽሎ በስራ ላይ ባለው አዋጅ አንቀጽ 7778 ላይ ባለስልጣን መስሪያ ቤቱ አንድ በስራ ላይ ያለ የድርጅትን የሲቪክ ማህበረሰብ ድርጅት የተመዘገበን ድርጅት የሚያግድበት የተቀመጠ የህግ ስርዓት አለ እና እነዚህ ድርጅቶች ሶስቱም ድርጅቶች በሰጡት መግለጫ ላይ በግልጽ እንዳስቀመጡት አንደኛ ምንም አይነት ማስጠንቀቂያ የጽሁፍም ሆነ የቃል ማስጠንቀቂያ ከዚህ በፊት አልደረሳቸውም። በስራዎቻቸው ላይ ማስጠንቀቂያ የሚያሰጥ በጥፋት የሚያስቆጥር ነገር እንደሌለ ድርጅቶች ባወጧቸው መግለጫዎች ላይ ገልጸዋል እና ደብዳቤውም ላይ ደግሞ በጥፋት መልክ ተብሎ የተቀመጡት ነገሮች በዝርዝር ማስረጃ ላይ የተደገፉ አይደሉም። የፖለቲካ ወገንተኝነት አሳይታቸዋል ይላል። የቱ ጋ ነው? በመቼ በየትኛው ስራዎቻቸው ላይ ነው የፖለቲካ ወገንተኝነት ያሳዩት? ግልጽ አይደለም። የሀገርን ጥቅምና ሉዓላዊነት ሊጎዳ የሚችል ነገር አድርጋቸዋል፣ በህዝብ ላይ ጉዳት ሊያደርስ የሚችል ነገር አድርሳቸዋል የሚለውም ያም በየትኞቹ ስራዎቻቸው ላይ እንደሆነ ግልጽ አይደለም። በእርግጥ አንድ ነገር እንግዲህ እነዚህ ድርጅቶች ወደፊት ራሳቸው ያሳውቃሉ። አሁን ከባለስልጣን መስሪያ ቤቱ ጋር ውይይት ላይ ናቸው፣ ንግግር ላይ ናቸው። ምናልባትም አጠፉ የተባሉትን ጥፋት በእነዚህ እያደረጓቸው ባሉ ውይይቶች ላይ ይገለጽላቸዋል ብዬ ተስፋ አድርጋለሁ።
ዓለም አቀፉ ፍሮንት ላይን ዲፌንደር የተሰኘ ተቋም በበኩሉ ባወጣው መግለጫ በዚህ ዓመት መጀመሪያ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉን ጨምሮ የሰብአዊ መብት ዙሪያ ላይ የሚሰሩ ድርጅቶች ላይ በኢትዮጵያ የደህንነትና የስለላ ኃይሎች ደረሰብን ያሉትን ማስፈራራትና እንግልት ሪፖርት ሲያደርጉ መቆየታቸውን አስታውቋል። የሶስቱን የሲቪል ማህበራት እግድንም አጥብቆ እንደሚቃወም ገልጿል። ተቋማቱ የታገዱበት ምክንያት በተመለከተ ተጨማሪ ማብራሪያ ለመጠየቅ የአሜሪካ ድምጽ የሲቪል ማህበረሰብ ድርጅቶች ባለስልጣን ኃላፊዎችን ለማግኘት ለቀናቶች የሞከረ ቢሆንም ስልክ ባለማንሳታቸው ሊሳካ አልቻለም። ይሁንና የአሜሪካ ድምጽ ከምንጮች ባገኘው የድምጽ መረጃ በኢትዮጵያ ሊከበር የታቀደውን አራተኛውን የሲቪል ማህበረሰብ ድርጅቶች ሳምንት በማስመልከት የባለስልጣኑ ምክትል ዋና ዳይሬክተር ፋሲካው ሞላ ዛሬ በአዲስ አበባ በሰጡት መግለጫ ስለ ጉዳዩ ተጠይቀው በሰጡት ምላሽ እግዱ አዋጁና አሰራሮችን የተከተለ መሆኑን ጠቅሰው በአሁኑ ወቅት እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅም በጉዳዩ ላይ የመጨረሻ ውሳኔ ይሰጥበታል ብለዋል።
ከሶስቱ ድርጅቶች ጋር በተያያዘ በመጣራት ላይ ያለ ጉዳይ ነው። የታገደ ድርጅት ጥፋተኛ ነው የሚል ድምዳሜ እየተያዘ አይደለም። ቀሪብ ማጣራቶች ይኖራሉ። ቀሪብ ማጣራቶች ከተከናወኑ በኋላ የመጨረሻ ውሳኔ ይወሰናል። ከነዚህ ሲቪል ሶሳይቲ ጋር በተያዘ የተነሳው ኬዝ ላይ ይሄንን መነሻ በማድረግ ከሲቪል ሶሳይቲ ጋር ተነጋግረናል። በዝርዝር በእኛ በኩል ያለውን ኢሹ አንስተናል፣ በእነሱ በኩል ያለውን ኢሹ አንስተን ሰፊ ውይይት አድርገናል። በአመዛኙ በቀጣይ ማከራም በሚገባን ጉዳይ ላይ የጋራ መግባባት በመፍጠር ነው የተለያየ ነው። የሚያጣራቲን የማጣራ ስራውን እያከናወነ ነው የሚገኘው። ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት። ድርጅቶቹ ላይ ረጅም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ በአጭር ጊዜ ውስጥ የማጣራ ስራ ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው።
አሁን በአገሪቱ እንከሳቀሳሉ ካሏቸው 5300 ሲቪል ማህበራት መካከለም እስካሁን የታገዱት የሰሞኑን ጨምሮ 7 የሚሆኑት ብቻ ናቸው ሲሉም የሲቪል ምህዳሩ እየጠበበ ነው የሚለውን ወቀሳ አስተባብሏል። ባለስልጣኑ ድርጅቶችን ያገደበት ሂደት አዋጁ ላይ የተቀመጠውን አሰራር የተከተለ አይደለም በሚል ለቀረበው ወቀሳም ምክትል ዋና ዳይሬክተር ፋሲካው ሞላ ተከታዩ ምላሽ ሰጥተዋል።
አዋጁን ማየት ይቻላል። አንቀጽ 77 አንቀጽ 78 እንዲሁም ደግሞ የወጡ መመሪያዎች አሉ። የሲቪል ማህበረሰብ ድርጅቶች ላይ የሚደረገው ክትትል ጥፋቱ ቀላል ከሆነ ማስጠንቀቂያ ሊሰጥ ይችላል። ጥፋቱ ደግሞ ከባድ ጥፋት ነው የሚል እምነት ከተያዘበት ማገድ ደረጃ ሊደርስ ይችላል። ምንም ማስጠንቀቂያ ሳይሰጣቸው ሊፈርሱ የመፍረስ ውሳኔም ሊወሰን ይችላል። የመፍረስ ውሳኔ የሚወስነው ቦርድ ነው። ባለስልጣን መስሪያ ቤቱ ቢሶችን የመፍረስ ስልጣን የለውም። እግዱም 3 ወር ድረስ ነው ማገድ የሚችለው። ደረጃ በደረጃ የሚሄዱ ነው የሚል የህግ መከራከሪያ የለም። ትክክል አይደለም እሱ።
ጠቅላይ ሚኒስትር አብይ አህመድም ለውጡና የለውጡ ፍሬዎች በሚል ከሁለት ቀን በፊት በፌስቡክ ባጋሩ ጽሑፍ ባለፉት 5 ዓመታት ለሲቪል ማህበረሰብ ድርጅቶች የተመቸውን የታመፈጠሩ ተናግረዋል። በዚህም ባለፉት 5 ዓመታት ብቻ 3300 አዳዲስ ሲቪክ ማህበራት ተመዝግበዋል ሲሉ ገልጸዋል። በርግጥ የሲቪል ማህበራት ህጎች መሻሻላቸውና ለጥቂት ዓመታትም ምቹ ሁኔታ እንደነበር የሚገልጹት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም አሁን ግን የሲቪል ምህዳሩ መጥበቡንና ጠቅላይ ሚኒስትሩን በገለጹበት መንገድ እንዳልሆነ ይናገራሉ።
ምህዳሩ ከፊት የተሻለ ነበር፣ ከተወሰነ ጊዜ ወዲህ ግን እሳቸው ባሉት ልክ አይደለም። አሁን ያለበት ሁኔታ የሚገኘው በዛ ደረጃ አይደለም። የሲቪክ ማህበራት አባላቱ ላይ የሚደረጉ ጫናዎች አሉ። እነዛ ጫናዎች ደግሞ ያንን የነበረው ሰፊ ነጻነት አጥብበታልና ቁጥሩ ብቻውን ለምህዳሩ መስፋት መገለጫ አደርጎ መወሰድ የለበትም። አሁን ያለው ምህዳሩ ምን ይመስላል የሚለውን በደንብ ታይት አለበት ነው ምለው።
ይህንን ሁኔታ በመቀየር ለሲቪል ማህበረሰብ ድርጅቶች የተመቸ ሁኔታ እንዲፈጠርም አቶ ያሬድ ጠይቀዋል።
ጊዜያዊ እገዳ የተደረገባቸው ድርጅቶች ጉዳያቸው እየተመረመረ ስለሆነ በቅርቡ ጉዳያቸው ልባት አግኝቶ እገዳው ይነሳላቸዋል የሚል ሙሉ እምነት አለኝ። ለወደፊቱ ግን መንግስት የሲቪክ ማህበራትን ነጻነት በህግ ከተቀመጡት አግባቦች እና የመቆጣጠሪያ ስልቶች ውጪ እንደዚህ ጫናዎችን፣ ወከባዎችን፣ ሰራተኞችን ማሰራራት የመሳሰሉትን ነገሮች ከሚያደርጉ የመንግስት አካላትን እንዲቆጣጠር አደብ እንዲያስገዛ እና በህግ አግባብ ብቻ ስራዎች እንዲሰሩ የሰፍቶ የነበረው ምህዳር እና እየጠበበ ያለው ምህዳር መልሶ እንዲሰፋ እና ሲቪክ ማህበሩ ቁልፍ የሆነ ሚናውን እንዲጫወት ፈጣጅ የሆነ ሁኔታ እንዲፈጠር በዚህ አጋጣሚ ያው ለመንግስት ጥያቄያችን ደጋግመን የምናቀርበው ጥያቄ እሱን ስለሆነ እሱ በማለት ባበቃ ደስ ይለኝ።
የሰብአዊ መብት ተሟጋቾች ማዕከል ባወጣው መግለጫ በጸጥታ አካላት በደረሰባቸው ወከባ፣ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዋና ዳይሬክተር አቶ ዳንኤል ጋን ጨምሮ 4 የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም ገልጿል። የአሜሪካ ድምጽም እነዚህን ተሰደዋል የተባሉ አመራሮችን ለማነጋገር ጥረት ያደረገ ቢሆንም የአብዛኞቹ ስልክ የማይነሳ ሲሆን ስልካቸውን ያነሱልንም በዚህ ጉዳይ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው የነውን እናመሰግናለን። ተከታዩ ዘገባ ደግሞ ከመምህራን ጉዳይ ጋር የተገናኘ ነው። በአፋር ክልል የሚገኙ መምህራን የሥራ ማቆም አድማ ላይ እንደሆኑ መናገራቸውን ይመለከታል። በአፋር ክልል ሐሪር ዞን ዳዊ ወረዳ የደሞዝ ክፍያ እንደዘገየባቸውና ጥቅማ ጥቅም እንዳልተከፈላቸው ለአሜሪካ ድምጽ የተናገሩ መምህራን የሥራ ማቆም አድማ ላይ መሆናቸውን አስታውቀዋል። አድማው የተደረገው በ18 መደበኛና ለጊዜው ቁጥራቸው በውል ባልታወቀ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር አስታውቋል። መጠነኛ የደመወዝ መዘግየት አጋጥሞት እንደነበር ለቪኦኤ ምላሽ የሰጠው የአፋር ክልል መንግስት የኮሚኒኬሽን ቢሮ የወረዳ አመራሮች ከመምህራኑ ጋር ውይይት ካደረጉ በኋላ የተቋረጠው የመማር ማስተማር እንቅስቃሴ ጥያቄው ከተነሳበት ከህዳር 16 ቀን 2017 ዓ.ም ጀምሮ ቀጥሏል ብሏል። መስፍን አራጌ ዘገባውን ያሰማናል።
በአፋር ብሔራዊ ክልል ሐሪር ዞን ደዌ ወረዳ የደሞዝና የጥቅማ ጥቅም ጥያቄ አለን ያሉ መምህራን ከታህሳስ 16 ቀን 2017 ዓ.ም ጀምሮ የሥራ ማቆም አድማ ማድረጋቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ መምህራንና የወረዳው መምህራን ማህበር ገልጸዋል። በደዌ ወረዳ ከ8 ዓመት በላይ በአንደኛ ደረጃ መምህርነት ማገልገላቸውን የጠቀሱና ስማቸው እንዳይገለጽ ድምፃቸውም እንዲቀየር የጠየቁ አስተያየት ሰጪ ወረዳው የመምህራንን ጥቅማ ጥቅም አላስከበረም፣ ደሞዛችንን በወቅቱ አለማግኘታችን አሁን ካለው የኑሮ ውድነት ጋር ተደማምሮ ለከፋ ችግር ዳርጎናል ብለዋል።
ሚኒስትሪ የስምንተኛ ክፍልን ነበረ የስድስተኛ ክፍልን በአዲስ የተጀመረ ነበረ። ፈተና ከፈተን ነው ቢያንስ 7 ወር 8 ወር ሞላ ነው። የዚህ ክፍያ እስካሁን አልተከፈለልንም። በዱበ ነው የሰጠ ነው ያለው። የ2015 ትተናል፣ በቃ በዛው ቀረ። ያንን ሰላም ሰልፍ አልወጠንም። ምን ትምህርት ስለም አላቆም ነው ምንም አያልንም። ዝም ብለን ነው የቀረ ነው። ድጋሚ ደግሞ አሁን 2017 ላይ ይህ እስካሁን ቆይተናል። የ2 ወር ደግሞ ዘር ወሰድ ነው።
የስራ ማቆም አድማ የተደረገው በ18 ስምንት መደበኛና ለጊዜው ቁጥራቸው በውል ባልታወቁ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር ሊቀመንበር ከማል ሰይድ ለቪኦኤ ገልጸዋል።
ከ2015 ጀምሮ እስከ 2016 የሁለቱ ዓመት የሚኒስትሪ ፈታኝ መምህራኖች አበል አልተከፈላቸውም። በነገራችን ላይ አብረው የሰጡን ፖሊሶች ተከፍሏል። ይቀጥል ደግሞ በ2016 ህዳር ላይ 21 መምህር፣ ጥቅምት ላይ ደግሞ 4 መምህራኖች አዲስ ተቀጥረው ነበረ። ተቀጥረው አንድ ወር ሰርተዋል። የኋላ የአንድ ወር ክፍያ እስከሚጸርቅላቸው ድረስ ወደ ስራ ቦታ ተመድበው ገብተዋል። ከዛ ጸርቆ ሲመጣ ወደኋላ ያለችውን የአንድ ወር ክፍያ የ25 መምህር አልተከፈላቸውም። እንደገና የ2016 አሁንም የመደብ ለውጥ ከመስከረም ጀምሮ የ8 ወር የደረጃና እርከን ግንቦት አካባቢ ላይ ጸደቀ። ከዛ ያሉት የ4 ወር የኋላ ክፍያዎች አልተመለሱም። ያው ጥቅምት ደሞዝ ጋራ ይህን የኋላ ክፍያ እንዲከፍሉልን የሚል እኛም በደብዳቤ አስደግፈን ጠየቅ፣ ይሰጣችኋል ተባለ። አሁን ያው የጥቅምት ደሞዝም የለም። እነዚህ እንዲመለሱ በእርግጥ ያው የመምህራኖችን ቅሬታ ይዘን እኛም ከሚመለከተው ጋር ብዙ ውይይት አድርገናል። ብዙ ቃልም ተገብቶልናል። ነገር ግን በቃሉ መሰረት ሊሆን አልቻለም።
ስምንት ቤተሰብ እንደሚያስተዳደሩ የሚናገሩትና ስማቸውን በደህንነት ስጋት እንዳንገልጽ ያሳሰቡ አንድ መምህር በከፍተኛው የኑሮ ውድነት ላይ ደሞዛቸውን በወቅቱ አለማግኘታቸው ለእንግልት እንደዳረጋቸው አስረድተዋል።
መምህር ያው ሌላ በል የለውም። የመምህሩ ጥቅምናትቅም ምንድነው? ራያ እድጌት አለ፣ መደብ ለውጥ አለ። ይሄ አሁን 6 ወር ያልወሰደ ያለ ራያ እድጌትና መደብ ለውጥ ስራ ለምን ቆሙ የሚባል ነገር ሌላ በዳዊ ወረዳ አንድ ትምህርት ቤት ላይ ትምህርት የተጀመረበት ሌላ ዝግ ነው ማለት ነው።
የወረዳው ትምህርት ጽህፈት ቤት ኃላፊ መሐመድ ቦርኮድን በስልክ ብናገኛቸውም አስተያየት ለመስጠት ፍላጎት እንደሌላቸው ተናግረዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ ማምሻው ለአሜሪካ ድምጽ በስልክ በሰጡት አስተያየት በወረዳው ያጋጠመው መለስተኛ የደመወዝ መዘግየት እንጂ መቋረጥ አይደለም ብለዋል።
በአፋር ክልል አርበስ ዞን ደቡብ ወረዳ ላይ የደመወዝ መዘግየት ነው እንጂ ደመወዝ የቀረበት መምህርም ወይም መምህራንም የለም። እንደ ሀገር የነበርንበትን ሁኔታ እንደሚታወቀው ነው። አንዳንዴ ደሞዝ ይዘጋያል እንጂ ቀርቶባቸው ባይቴክኒክ ቴክማቲክም ቀርቶባቸው አይደለም። ችግሮች ሊኖሩ ይችላሉ። ችግሮቹ ግን ለሚኖሩ ሳይሆን ወዲያውኑ መፍትሄ ሰጥቶ የመማር ማስተማር ሂደት እንዲቀጥል የማድረግ ስራ የክልሉ መንግስት በትኩረት እየሰራበት ነው ያለው።
የመምህራኑን ጥያቄ ምላሽ ለመስጠት የክልሉ መንግስት ጥረት እንደሚያደርግ አያይዘው ገልጸዋል። አቶ መሐመድ
ቅሬታ አቅራቢዎች ያቀረቡትን ጥያቄ የክልሉ መንግስት ከወረዳ አመራር ጋር በመሆን ችግሮቹ ከምን እንደሆኑና ይህንን ችግር ዳግም እንዳይከሰት ችግሮች ምንድን ናቸው? እንዴት ነው የተከሰቱት? በምንድን ነው? ስለዚህ ቀጣይ ምንድን ነው ሶሉሽን ሊሆን የሚችለው በሚል የወረዳ አመራሮች ከመምህራኖቹ ጋር ውይይት አድርገው በእነሱ ደረጃ የሚፈቱ ጉዳዮችን በዛ ደረጃ እንዲፈቱ ተደርጓል። በክልል መንግስት በኩል ደግሞ ሊታዩ የሚገቡ ነገሮች ካሉ በዛ ልክ ትኩረት እንዲያገኝና ወዲያውኑ መፍትሄ ተሰጥቶበት የመማር ማስተማር ሂደት እንዲቀጥል የተደረገበት ሁኔታ አለ።
የመምህራኑ የስራ ማቆም አድማም በወረዳው ካሉ አመራሮች ጋር ውይይት ከተደረገ በኋላ መፍትሄ ስለተቀመጠለት የመማር ማስተማር ሂደቱ ከትናንት በስቲያ ጀምሮ መቀጠሉን አቶ መሐመድ ይናገራሉ።
በደዌ መምህራኖች ትንሽ ደሞዛቸው ስለዘገይባቸው የመማር ማስተማር ሂደት የማስተጓጎል ነገር ነው እንጂ የነበረው ቶታሊ ሙሉ በሙሉ መቋም ሳይሆን ትንሽ የመዘጋየቱን ምክንያት ለማወቅም ሊሆን ይችላል። ሆኖም ግን መማር ማስተማር ሂደት ደሞዝ በመዘጋየቱ ሊቆም አይገባም።
ይሁን እንጂ የቢሮ ኃላፊውን ካነጋገርን በኋላ ወደ ደዌ ወረዳ ደውለን ያገኘናቸው አንድ የወረዳው ነዋሪ ዛሬ ድረስ ትምህርት አልተጀመረም ብለዋል።
ዛሬ ህዳር 18 ደዌ ወረዳ ላይ ትምህርት አልተጀመረም።
የአፋር ክልል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ መሐመድ ዳውድ የደዌውን የስራ ማቆም አድማ ጨምሮ በተለያዩ ጊዜያት በክልሉ የሚያጋጥሙ የደመወዝ መዘግየቶች ጉዳይ መረጃው እንዳላቸው ጠቁመው ችግሩን ልባት እንዲያገኝ ከክልሉ አመራሮች ጋር ውይይት ለማድረግ መዘጋጀታቸውን ገልጸዋል።
አንድ ሰው ሲሰራ የላቡ ዋጋ ማግኘት አለበት፣ ግዴታ ነው። መዘጋጀቱ የለበትም የላቡ ዋጋ መክፈል አለባቸው። እነሱም ደግሞ መጣ ኮሚኒኬሽን ነው። ይሄ ግን ምን እንደሆነ እስካሁን የተዘጋጀ ደሞዝ አለመክፈል ወይም ደግሞ ዘግይቶ ማድረሱ እነዚህ ያሉ ነገሮቹ እኛም አሁን መረጃ አለ በዚህ እና ወደፊት ግን ይሄ ነገር እንዲተስተካከል እኛም የሚመለከተው ክፍል ጋር ደግሞ ተነጋግረን መፍትሄ የሚያገኝበት ሁኔታ እንፈልጋለን።
ስማቸውን እንዳንጠቅስ ያሳሰቡ አንድ መምህር የመምህሩ ጥያቄ ፖለቲካዊ አይደለም፣ ኢኮኖሚያዊ ነው። ጥያቄው ምላሽ ካገኘ ወደ ስራ እንመለሳለን ብለዋል።
ያ ሌላ ፖለቲካዊ ነገር ሳይሆን እኛ አስተማሪ ነ ለህብረተሰብ ማስተማር ነው። ኢኮኖሚ ምክንያት ነው፣ በፖለቲካዊ ሳይሆን ማስተማር ጉዳይ ነው እኛ የምንመለከተው። ደሞዛችን ከተከፈለን ስራችንና ቅማጥቅን ካገኘን ስራችን እንከፈላለን እንሰራለን ለህብረተሰቡ።
ከመንግስት ሰራተኞች በዋናነት ከመምህራን ደሞዝ ክፍያ መዘግየት ጋር ተያይዞ በተለያዩ የኢትዮጵያ አካባቢዎች ጥያቄና ቅሬታ መቅረባቸውን አስመልክቶ ቪኦኤ በተለያዩ ጊዜያት መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ቀጣዩ ዘገባም እንዲሁ የመምህራንን ጉዳይ ይመለከታል። በደቡብ ኢትዮጵያ ክልል ኮሬ ዞን ታስረው የነበሩ መምህራን መፈታታቸውን ይመለከታል። በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ በእስር ላይ የነበሩና 66 ይሆናሉ የተባሉ መምህራን መፈታታቸውን የዞኑ መምህራን ማህበር ለአሜሪካ ድምጽ አስታውቋል። የአሜሪካ ድምጽ ያነጋገራቸው ከእስር የተለቀቁ መምህራን በእስር ላይ በነበሩበት ወቅት ድብደባ እንደተፈጸመባቸውና ሕክምና ተከልክለው እንደነበር ገልጸዋል። በኮሬ ዞን የሳርማሌ ወረዳ ፖሊስ አዛዥ ታሰሩ የተባሉ መምህራን ቁጥር በጣም አነስተኛ እንደነበር ገልጸው ሁሉም ከእስር ተለቀዋል ብለዋል። ድብደባ ተፈጸመ የተባለውም ከእውነት የራቀ ነው ብለዋል። ዮናታን ዘብዲዮስ ያቀርብልናል።
በኮሬ ዞን የመምህራን ማህበር ሊቀመንበር አቶ ተስፋዬ ጫባቸው ባለፈው ሳምንት ዳር 11 ቀን 2017 ዓ.ም በወረዳው ፖሊስ ጣቢያ ታስረው የነበሩ 66 መምህራን በሁለት ዙር መለቀቃቸውን ዛሬ ለአሜሪካ ድምጽ በስልክ አስታውቀዋል።
ማአት ነበር ቁጥር ስፍርም የሌለው ነው የያዙት ነው። ከዛ 66 አስቀርተው አሁን ያሉት እዛ አካባቢ ናቸው አሉና ባልን ሚስትም የታሰሩ ነበሩ። እንደገና የሚያጠባም የታሰሩት ነበሩ። እነሱን ለቀቁ። እየለቀቁ መጡና እስከ ትላንት ድረስ 22 ነበር የቀሩ። ከነሱ ጋር ተይዞ ታስሮ ነበር ለማን ሰራተኛ ነበር እሱን የቀረው መምህሩ ሁሉም ተፈቷል።
ኦኬ። እስር ከተፈቱ በኋላ የአሜሪካ ድምጽ ካነጋገራቸው መምህራን ውስጥ የጉምሬ አፋሶ አንደኛ ደረጃ ትምህርት ቤት መምህር ስማቸው ፈለቀ ይገኝበታል። መደብደባቸውን የገለጹት ስማቸው ፈለቀ በተያዙበት ወቅት ሆነም በእስር ላይ ሳሉ በፖሊስ መደብደባቸውና ለአካላዊ ጉዳት መዳረጋቸውን ገልጿል።
እነኚህ ቀድሞ ወደ ውስጥ የገቡ መምህራኖችን አውጥተው ደብድበው ለአብነት ኑርልኝ ንጉሥ እና በላይ ደጎ የሚባል መምህራኖች ያው ከዛ አውጥተው እንደደበደቡ ነው። ከዛ በኋላ ያን መምህራኖችን በማውጣት ከደበደቡ መምህራኖች መካከል ኑርልኝ እስካሁን ደም እየሸና እንደሆነ ይታወቃል። እነኚህን ካስገቡ በኋላ ያንን የባርዛት ማገርን ይዞ በመምጣት ለአንዱ ጀርባውን በመምታት እና ለኔ እግሩን በመምታት ግራ እግሬን ነኝ የተመታሁት። በጣም ተጎተናል ህክምና ያስፈልጋል ብለን ስንጠይቅ አያስፈልግም በማለት በማስፈራራት ለስድስት ቀን የእስር ቤት ሰለባ አድርገዋሉ።
የዞኑ መምህራን ማህበር ሊቀመንበር አቶ ተስፋዬ ጫባቸው በተለይም 6 መምህራን ለከፍተኛ ጉዳት መጋለጣቸውን ተናግሯል።
ወዲያውኑ ከተፈቱት ተገፎ ተመቶ ገፍቶ በየመሃል የተፈቱ ሴቶችም አሉ። አሁን ግን ወንዶች ናቸው የቆዩ እዛ ከተደበደቡት ወንዶች ናቸው የቆዩ።
በኮሬ ዞን የሰርማሌ ወረዳ ፖሊስ አዛዥ ሻምበል አስጨናቂ ጨብጠ መምህራኑ ታስሮ የነበሩት አመጽ በመቀስቀሳቸው ነው ሲሉ ተናግሯል።
አይኔ በዛ በገቡበት ሰዓት ላይ ወደ ኮንሶ ዞን ስብሰባ ነበረና ስብሰባ ላይ ሄጄ ያለ ነው አካባቢ ላይ የረበሹ። ከዛ በኋላ ትላንትና ከወረዳ ፊት አመራር ጋር ቁጭ ብዬ ተነጋግሬ በውጭ በኩል ሆኖ ጥያቄያቸውን በአግባብነት ችግር ካለን ማቅረብ አለባቸው ብለን ተስማምተን በሙሉ መምህራን ውጭ ወጥቶ ውይይት ላይ ናቸው። 7 በዋስትና ነው የወጡት፣ 13 ዝም ብሎ በምክር ነው የወጡት። አጠቃላይ ወጥቷል። አሁን ጣቢያው ባዶ ነው ያለው።
ሻምብል አስጨናቂ ሁሉም መምህራን መለቀቃቸውን አረጋግጠው በፖሊስ ተደብድበው ሕክምና ተከልክለዋል መባሉ ግን ሐሰት ነው ሲሉ አስተባብለዋል።
ውሸት ነው። ምንም የተደበደበ አንድም ነገር የለም። እኔ አረጋግጫለሁ። የተደበደበ የተጎዳ የተባለ ውሸት ነው። 66 የተባለ መምህራን ውሸት ነው። የታሰረው 7 መምህራን የመጀመሪያ 21 ግብቶ ነበር። 21ን አሳርቶ አጠቃላይ ፖሊስ ለቆ 7 የተባሉትን ጊዜ ቀጠሮ ላይ ግብቶ ነበር። የጊዜ ቀጠሮ ላይ የነበሩት ትላንትና በዋስትና ሙሉ በሙሉ ወጥቷል። ፖሊስ ደበደበ፣ ወንድ ፖሊሶች ሴቱን ደበደበ፣ ምን የሚሉት ሐሰተኛ ወሬ ነው። አንድም ነገር የለም። አካባቢ ሰላም ነው።
የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዝዳንት አቶ አማኑኤል ጳውሎስ በእስር ወቅት መምህራን ስለመደብደባቸው ማህበሩ መረጃ እንዳለው ተቆሞ በመምህራን ላይ የሰባው ምርት ተሰጥ የፈጸሙ በተለይም የደብደባቸው እስርና እንግልት ያደረሱባቸው የጸጥታ አባላት በሕግ እንዲጠየቁ ጥረት እንደሚያደርግ ማመልክቷል። አቶ አማኑኤል ጳውሎስ የተቆረጠባቸው ደሞዛቸው በአስቸኳይ እንዲመለስ ማህበሩ ከዞኑና ከክልሉ መስተዳድር ኃላፊዎች ጋር እየተወያየ እንደሚገኝ ማስታውቀዋል። የኮረዞን ትምህርት መምሪያ ኃላፊ አቶ ሰርበ አሻገም የተደበደበም መምህር ስለመኖሩ አናውቅም ብሏል። አቶ ሰርበ ታስረው የነበሩ መምህራን ሁሉም መፈታታቸውን ገልጸው በሁሉም ትምህርት ቤቶች የተቋረጠውን ትምህርት ለማስጀመርና ለማካካስ በሚቻልበት ሁኔታ ላይ ውይይት የተደረገ መሆኑን ለቪኦኤ ተናግሯል።
ወረዳው ተባባሪ አመራር ቁጭ ብሎ ተነጋግረው ከስምምነት ላይ ደርሰው ዛሬ እነሱም አሁን በየትምህርት ቤቱ ዛሬ ውይይት አለ። ምንድነው ለምንድነው እንደዛ አይነት ባለፈ ከተስማማን በኋላ ከተስማማችሁ በኋላ ምንድነው ችግሩ የምለው ነገር መረጃ ለማውሰድ በሁሉም ትምህርት ቤት እና በክላስተር ደረጃ ውይይት እየተደረገ ነው ያለውና በተለይ በዚህ በሁለት ሶስት ቀን ያልተማሩ ትምህርት አለ እሱም እንዲያካክሱ ለጋራ ስምምነት ላይ ለመድረስ ታጫ ተቀምጠው ወደ ታች ወርደው ውይይት ላይ ናቸው።
መምህራን ታሰሩ የተባሉት ደሞዛቸው ያልፈቀዳቸው በመቆረጡም ትምህርት የማቆም አድማም በማድረጋቸው መሆኑን የተናገረው መምህር ስማቸው የተቆረጠብን ደሞዛችን እስካልተመለሰና የሰባው ምርት ጥሰት የፈጸሙብን የፖሊስ አባላት በግ ካልጠየቁም ወደ ማስተማር ስራ እንደማይመለሱ አስረድቷል። በወረዳው በሚገኙ በ7ቱም ትምህርት ቤቶች ካለፈው ህዳር 9 ቀን 2017 ዓመተ ምህረት በሁሉም ትምህርት ቤቶች ትምህርት እንደተቋረጠ መሆኑንም አቶ ተስፋዬ አመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። ቀጣዩም ዘገባ በመምህራን ጉዳይ ላይ ቆየናል። የደቡብ ኢትዮጵያ መምህራን በተጓዳኝ ስራዎች ላይ እየተሰማሩ እንደሆነ ይመለከታል። በደሞዝ አለመከፈል መዘግየትና መቆረጥ የተነሳ ችግር ውስጥ መግባታቸውን ለአሜሪካ ድምጽ የተናገሩ መምህራን ኑሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ እየተሰማሩ መሆኑን ለአሜሪካ ድምጽ ገልጸዋል። ሶስት አዳዲስ ክልሎች ካለፉት 2 ዓመታት ወዲህ ችግሮች ያጋጠሟቸው እንደሚገኙ ያረጋገጠው ትምህርት ሚኒስቴር በመኩሉ ችግሩ በበጀት እጥረት ምክንያት የተፈጠረ መሆኑን ለአሜሪካ ድምጽ አስታውቋል። የኢትዮጵያ መምህራን ማህበርም በደቡብ ምዕራብና በማዕከላዊ ኢትዮጵያ ክልሎች የሚገኙ መምህራን ችግር ላይ መሆናቸውን ጠቅሶ መፍትሄ ለመፈለግም ከክልሎቹ ኃላፊዎች ጋር መነጋገሩን አመልክቷል። ገብረ ሚካኤል ገብረ መድን።
በአዳዲሶቹ የኢትዮጵያ ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች ኑሯቸውን ፈታኝ እንዳደረጉት ለአሜሪካ ድምጽ አስተያየት የሰጡ መምህራን ተናግረዋል። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞቶይዴ ወረዳ ውስጥ በሚገኝ አንድ ትምህርት ቤት መምህር የሆኑት አቶ ዓለም ሰገድ ቴማ ችግሩ ለሁለት ዓመታት በመቀጠሉ የመምህራኑን የሥራ ሞራል መጉዳቱን ይገልጻሉ። የሚያስተምሩበት ወረዳ ለመምህራኑ አቤቱታ ተገቢ ምላሽ እንዳልሰጠም ይናገራሉ።
ተገቢ ስለሌለም አንዳንድ የወዳደቁ እቃዎች ሰርቪስ ይሰጡ የቆዩ መኪናዎችን ባራሽትን እስከምንካክም ድረስ ይቆዩ የሚል ነው። የሐምሌ ወር ከ5% በስተቀር ሌላው አልተከፈለንም። 5% ማለት እንግዲህ አሁን የኔ ደሞዝ ለምሳሌ 12579 ነው። ከዚህ 5% ማለት ወደ 432 ብር ነው ይገባል። እንግዲህ በአካውንቶች ይገባ እኔ አሁን አወጣለሁ ግን 200 ብር ነው የማወጣው። እና ኤቲኤም ደግሞ ከ200 እና ከዛ በላይ ካልሆነ በስተቀር በርከት ያለ ገንዘብ ካልሆነ በስተቀር አወጣም። 95% ቀሪ ማለት ነው ከደሞዝ። እና እስከዚህ ድረስ ችግር የደረሰበት ሂደት አለ።
በዚህ ምክንያት ኑሯቸው የተቃወሰው መምህራን ህይወታቸውን ለመምራትና ቤተሰቦቻቸውን ለማስተዳደር የቤት ውስጥ የመገልገያ ቁሳቁስና ንብረቶች እስከ መሸጥ የደረሱ መምህራን መኖራቸውን አቶ ዓለም ሰገድ ይናገራሉ። መምህራኑ ኑሯቸውን ለመግፋት በአስቸጋሪ ሁኔታ ውስጥ ለማለፍ ተገደዋል ሲሉም ይገልጻሉ።
ደሞዝ በመስተጓጎሉ ምክንያት ኑሯችን በጣም ምስቅልቅሉ ወጥቷል። ብዙ መምህራን ልጆቻቸውን ለማስተዳደር የልጆቻቸውን የትምህርት ክፍያ ለመክፈል እንደገና ተከራይቶም ያለ ኪራዩን ምኑን ቀለቡ በወቅቱ ለመክፈል ስላልቻለ ወደ ገጠር የፈልሰው ብዙ መምህራን በአሁኑ ሰዓት የቤት ኪራይ አልቀመጥ ሲላቸው አሁን ከገጠር እየተመላለሱ ርቀት ተመላልሰው እንደሚሰሩ መምህራን አሉ።
መምህራን ታውቃለህ እንደሱ አይነት ችግር ውስጥ የገቡ
ብዙ ናቸው። ኦሎሞስ ወደ 25 መምህራን የሚሆኑ ከወረዳችን ለምሳሌ በከፍተኛ ችግር ውስጥ ያሉ መክፈል ሲችሉ ባለመክፈላቸው ምክንያት ወደ ገጠር የፈለሱ ኦሎሞስ እንደ በትንሹ 25 መምህራን እንዳሉ በግልጽ ለእኛ ያሳወቁ አሉ። ከችግር አንጻር እንደውም አንድ መምህር ይገርማል እንግዲህ ገመድ ገምዶ መሸጥ ማለት በጣም ከፍተኛ ገመድ ገምዶ በየገበያው ወስዶ የሚሸጥ መምህር አለ ከችግር አንጻር። እንደገና ደግሞ ትንሽ ሆኖ ያላቸው እነዚህ ሞልድ አልጋዎችን ምኖችን እየሰሩ የሚሸጡ አሉ። እንደውም እሱ የተሻለ ነው። ሌላው ደግሞ ይገርማል ይባስ ብሎ እቤት የሚገለገልበትን አልጋ የሚገለገልበትን የራሱን የቤት እቃ በሙሉ የሚያየውን ቴሌቪዥን በሙሉ አውጥቶ ይሸጡ። በአሁኑ ሰዓት በእውነቱ በቅርብ ጊዜ እንደው ሳምንት ባለውና ቴሌቪዥን አውጥቶ ይሸጡ መምህራን አሉ። ራሱ
ከደመወዝ ጋር ተያይዞ የሚታየው ከባድ ችግር የጀመረው ከአራት ዓመታት በፊት እንደሆነ ለቪኦኤ ያስረዱት የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤል ጳውሎስ በተለይም ከሶስት ዓመት ወዲህ ሁኔታው እየተባባሰ በመምጣቱ መምህራኑ ከዘርፋቸው ውጪ በሌሎች ሥራዎች ላይ ለመሰማራት መገደዳቸውን ይናገራሉ።
አንዳንድ መምህራን በሚዲያ መግለጽ ባልፈልጋቸው ስራዎችን እየሰሩ በግላቸው እየሰሩ ልጆቻቸውን ቤታቸውን እንትን ለማለት አንዳንዶችም ስራቸው እየለቀቁ ሌላ ቦታ የሚሄዱበት ሁኔታ ነው እና መምህር ደሞዝ በአግባቡ ባለመከፈሉ ምክንያት የመምህር እኔ በአካል ያገኘሁት ገጠር በፊት ወደ መምህርነት ሙያም ስገባ ሊስትሮ እየጠረኩ ነው ሙያውን የተማርኩት። አሁንም ደሞዝ ማግኘት ባለመቻሌ ከተማሪዎቼ ተደብቄ ሊስትሮ እየጠረኩ ነው ልጆችን ማስተዳደረው። ደሞዝም በቂ ስላልሆነ በወቅቱም ስለማይከፈል የቀን ስራ የሚሰሩ አሉ፣ ባጃጅ የሚያሽከረክሩ አሉ። እንደገናም በሞተር ሳይክል ከሰዎች ተከራይተው ስራ የሚሰሩ አሉ። አንዳንዱም እርሻ ስራም ከብት እርባታ ውስጥ የሚገቡ አሉ። ታች ያለው በተለይ ወረዳ ላለው መዋቅር ጋር ነው አብዛኛው ችግር ያለው። በተራባ አንጀት ወደ ትምህርት ቤት የሄደ አስተማሪ ለትውልዱ ምንድን ነው የሚያስተላልፈው? እና በጣም ከባድ ነው። ስለዚህ የክልልም የፌዴራልም መንግስት ይህን ጉዳይ ትኩረት ሰጥቶ አጥኖ ሰጥቶ መስራት አለበት እላለሁ።
ይኸው የመምህራን ደሞዝ ችግር በአብዛኛው የሚታየው በአዲሶቹ ክልሎች ማለትም በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ መሆኑን የኢትዮጵያ መምህራን ማህበር አስታውቋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ችግሩ በትምህርት ላይ ተጽዕኖ እንደሚፈጥር ያሰምሩበታል።
ቀድሞ ነገር መምህራን የሚያገኙት ገቢ በየወሩ የምትወጣው ያቺ ነገር ተፈርማ የምትወጣ ናት እና እሱ ደግሞ ከወቅቱ ገበያ ሁኔታ ጋር እየተዳከመ ነው። እነዚህ መምህራን ልጆች አላቸው፣ ቤተሰብ አላቸው፣ ያስተምራሉ፣ ሕክምና አለ፣ ምን አለ እና የተለያዩ ወጪዎች አሉ እና ያቺ በጊዜ የማትመጣ ከሆነ ችግሩ በጣም ከፍ ይላል ማለት ነው እና ይሄ ደግሞ መምህር በተረጋጋ ሁኔታ አእምሮ እየተረበሸ እየተራበ ክስሎቹ ሰዎች ጋር እያሰበ ያንን ደግሞ ማድረግ እያልቻችን ሲቀር ክላስ ውስጥ ገብቶ ትምህርት ይሰጣል ማለት አይቻልም። ትምህርት ጥራት እናመጣለን እንደዚህ ተብሎ ህዝባዊ ጥያቄ ሆኖ እየተሰራ ያለው ንድፈ ሀሳብ ሆኖ ይቀራል፣ ተግባራዊ አይሆንም ማለት ነው እና ችግሩ አብረን ይዘልቃል።
ትምህርት ሚኒስቴር በሶስቱም ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች እንደሚታዩ አምነው በተለይም ካለፉት ሁለት ዓመታት ወዲህ ሁኔታው እየከፋ መሄዱን አስታውቋል። በሚኒስቴር መስሪያ ቤቱ የመምህራንና ትምህርት አመራር ልማትና አስተዳደር ዴስክ ኃላፊ አሰግድ ምሬሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩ መንስኤ ከበጀት ጋር የተያያዘ መሆኑን ጠቅሰዋል።
የትምህርት ጉባኤው ስለ ጉዳዩ ተነስቶ ሁሉም ችግር ያለባቸው ክልሎችን ቢሆኑ ያምናል። በጉባኤው ላይ የሚነሱ ሀሳቦች የበጀት እጥረት አለብን፣ ስለዚህ ያጣጣምን እንከፍላለን፣ እናሻሽላለን፣ እናስተካክላለን የሚሉ ሀሳቦች ናቸው የሚሰጡት። በአንድም በሌላም አሁን በፊት ላይ ወደ 4 ወር የነበረው ወደ 3 ወር፣ ከ3 ወር ወደ 2 ወር ዝቅ የማድረግ ክልሎች ኮሚትመንቱን እየወሰዱ ነው ያለው። የመሻሻሎች አሉ። እንዳውም እስከ 2017 ድረስ የተወሰነ ባላንሱን እናመጣለን የሚልም ነበረ የነበረው ኮሚትመንት እና ዞሮ ግን የሚያነሱት የበጀት እጥረት አለብን ነው።
የሀገር አቀፍ መምህራን ማህበር ፕሬዚደንቱ ዶክተር ዮሐንስ በንቲ በበኩላቸው የችግሩ መንስኤ የደሞዝ በጀትን ለሌላ ዓላማ ከመዋል ጋራ የተያያዘ ነው በማለት ገልጸዋል።
ከኋላ የመጣ ነው ነገር ይው ከመደበሪያ ከፍያ ጋር ከሂዳ ጋር ከመናምን ከኋላ ጀምሮ የመጣ እንዲህ እና ከመንግስት ሰራተኞች ደግሞ ያንን በጀት እንትን እያሉ እሱን ዕዳ የመክፈል ከዛ የመጣ ነገር ነው። ክልሉም በተለይ የደቡብ አካባቢ ከአደረጃጀት ጋር ተያይዞ ትኩረቱ የነበረው ያንን የህዝብ ጥያቄ ለመመለስ እንዲህ ስለሆነ ትኩረት ተደርጎ አልተሰራበትም። እንግዲህ ክልሎቹ የራሳቸውን አደረጃጀት ከፈጠሩ በኋላ ለማረም ለማስተካከል ጥረት እያደረጉ ናቸው። ይህን እናበረታታለን። ግን ደግሞ ይህ ነገር ካልተፈታ ፍርድ ላይ የሚያሳድረው ተጽዕኖ በጣም ከፍተኛ መታረም ያለበት ጉዳይ ነው።
የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤልም የደሞዝ በጀት ለሌላ ዓላማ ይውላል ይላሉ።
ከፌዴራልም ከክልልም ወረታች የሚወርድ በጀት አለ። ያንም በጀት የቅድሚያ ለመምህሩ ለመንግስት ሰራተኛው ደሞዝ መክፈል ሲገባ ያን ባለማድረግ ለሌሎች ዓላማዎች በማዋል ነው ይመስለኛል። ከዚህ ጋር ተያይዞ ከፍተኛ የሆነ ቀድሞ የደቡብ ኢትዮጵያ ክልል ከመፍረሱ በፊት ትልልቅ ዞኖች ማዳበሪያ አለባቸው። ቅድም የተገለጹ ዞኖች ላይ ማዕከላዊ ኢትዮጵያ በተመሳሳይ ያን የማዳበሪያ ዕዳ ከፌዴራል መንግስት ከሚሰጠው በጀት ድጎማ እየተቀነሰ ዕዳው የሚከፈል ነው። እንዲሁም ከፍተኛ የሆነ ሁለት ክምችትም እንዳለ ነው። የፌዴራል መንግስት ግን ምን አለ የማዳበሪያ ዕዳ ምክንያት እንዳይሆን የፌዴራል መንግስት ምህረት ቢያደርግ ተጨማሪ በጀት ቢጨምር፣ አዲስ ክልል ነው ከፍተኛ የሆነ የበጀት እጥረት አለ። ከዚህ የተነሳ ደሞዝ መክፈል ከአቅማቸው በላይ ስለሆነ ነው እና የፌዴራሉ መንግስት ለምንድነው በዝምታ የሚያየው?
የኢትዮጵያ መምህራን ማህበር ጉዳዩን አስመልክቶ ከሚመለከታቸው አካላት ጋር እንደሚወያይ የገለጹት ዶክተር ዮሐንስ በንቲ ከክልሎቹ አመራሮች ችግሩን የመፍታት ፍላጎት እያየን ነው ብለዋል።
ማዕከላዊ ኢትዮጵያ አካባቢ ትምህርት ጉባኤ ነበር። የኛ ጉባኤ የኛ ምክር ቤት ስብሰባ ተካሄዱ አንድ ሁለት ሳምንት እንደዚህ አካባቢ ቀደም ብሎ ማለት ነው። የክልሉ ርዕሰ መስተዳድር በትምህርት ጉባኤ ላይ ተገኝተው ያደረጉት ያስተላለፉት መልእክት አለ። ፕሮጀክት ትራንስፈርም ቢሆን በሶስት ወር ጊዜ ውስጥ ከችግር መውጣት አለብን ብለው በራሳቸው አንደበት የተናገሩት ነበረ። እኛም ስም ሰምተን ርዕሰ መስተዳድር ማመስግና የተጠናክሮ ውጤታማ እንዲሆን ተግባራዊ እንደሚያደርጉ ተስፋ አለን በሚል እኔም ኮሚኒኬት አድርጌ ያለው እሳቸው ጋር ተስፋ ሰጪ ነው ማለት ነው። የደቡብ ኢትዮጵያ ክልልም የፋይናንስ ቢሮ ኃላፊው ከሚመለከታቸው ሰዎች ጋር ተነጋግሮ በችግር መፍትሄ ማረም አለብን የሚል ተነሳስተው እየሰሩ እንደሆነ ነው የምናውቀው። እንግዲህ ተግባራዊነቱን አሁንም እንደጀመርነው የምንከታተለ ነው የሚሆነው።
በክልሎቹ ገቢ በሚሰበስቡ ከተሞች አካባቢ እንዲህ አይነት ችግር እምብዛም አይስተዋልም የሚሉት አቶ አማኑኤል ችግሩ የከፋው በገጠር ወረዳዎች እንደሆነ ይገልጻሉ። መብታቸውን የሚጠይቁ መምህራን የክልሎቹ አመራሮች ልዩ ልዩ የመብት ጥሰቶች ይፈጽሙባቸዋል ሲሉም ወንጀለዋል። ከዛቻና ማስፈራራት በተጨማሪ እስከ ማሰር የደረሰ እርምጃም ይወሰድባቸዋል ይላሉ። በተጠቀሱት ክልሎች የመምህራንን ደሞዝ ካለመክፈል በተጨማሪ በኢትዮጵያ የመምህራን አስተዳደርና አያያዝ ላይ ልዩነት መኖሩንም አቶ አማኑኤል ይናገራሉ።
በሀገር ደረጃ ፍትሐዊ የሆነ የሀብት ክፍፍልም ያለ አይመስለንም። ምክንያቱም አዲስ አበባ ከተማ ላይ ለመምህራን የመኖሪያ ቤት ይሰጣል። ተጨማሪ የኑሮ ማቋቋሚያ ድጎማ ተብሎ በየወሩ 3,000 ብር ይሰጣቸዋል። ባስ ትራንስፖርት ተዘጋጅቶላቸዋል። ሌሎች ተጨማሪ ድጋፎች ይደረግላቸዋል። ኦሮሚያ ላይም አሁን በሚዲያ እንደምንከታተለው ለመምህራን የምገባ የአንድ ቀን ምሳ ለመማር ማስተማሩ በማሰብ የመምህራን ምገባ የተማሪዎች ምገባ እየተደረገ እንዳለ በሚዲያም እናያለን። ስለዚህ ደቡብ ላይም ሌሎች አካባቢዎች ያሉ መምህራንም ኢትዮጵያዊ ናቸው። እዛ የሚደረገው እዚህ ስለምን አይደረግም? በሁሉም ቦታ በእኩል አይነት መታየት አለበት።
የትምህርት ሚኒስቴር ባልደረባዋ ወይዘሮ አሰግድ መረይሳ ይህን አስመልክተው በሰጡት ምላሽ ክልሎች አቅማቸው ሲፈቅድ ለመምህራን የሚያደርጉት ድጎማ አለ፣ ሌሎችም ይህን አዎንታዊ አሰራር ሊከተሉት ይገባል ብለዋል። ሆኖም በአጠቃላይ መምህራኑ ደሞዝ ባለማግኘታቸው እየተጋፈጡት ያለው ችግር የትምህርት ጥራትን ይጎዳል ይላሉ።
ደሞዝ የግልህ አይደለም፣ የኔ ደሞዝ የኔ አይደለም፣ የኔ ደሞዝ የልጆቼ ነው፣ የቤተሰቤ ነው። እና ደሞዜ ካልተሰጠኝ ልጆቼን ምንድን ነው የማኖራቸው? ላርባቸው ነው ማለት ነው። እና የኔ ልጆች እየተራቡ ቤተሰቦቼ እየተሰቃዩ እንደኔ ብትወስድ እንዴት ብለህ ነው ትምህርት ቤት ሄደህ ልታስተምር የምትችለው? መምህሩ ደሞዙ በወቅቱ የማይከፈለው ከሆነ በዚህ ጉዳይ ላይ ተያዙ ነገሮች ላይ ቅሬታዎች ካሉ በአንድም በሌላም የመምህሩን የውስጥ ተነሳሽነት ይጎደዋል ማለት ነው። ይሄ ደግሞ መጨረሻው ሄዶ ማን ላይ ነው የሚወድቀው የሚለውን ስናይ በክፍል ውስጥ ያለው ተማሪዎች ህፃናት ጋር ተጽዕኖ አይኖረውም ብሎ መገመት አይቻልም እና አጠቃላይ በክፍል ውስጥ ያለው የመማር ማስተማር ስርዓት ይጎዳል። ይሄ ደግሞ ለምንፈልገውን የተማሪዎች የመማር ውጤትና ብቃት ማምጣት አንችልም። ያለው ጉዳት በቀላል የሚታይ አይደለም ማለት ነው እና መማር ማስተማሩ ይጎዳል ተጎድቷልም ብለን ነው የምንገምተው።
መምህራንን የማስተዳደር ስልጣን የክልሎች ስለሆነ ትምህርት ሚኒስቴር ደሞዝ የማስከፈል ስልጣን የለውም የሚሉት ኃላፊዋ ወይዘሮ አሰግድ ተቋሙ ማድረግ የሚችለው በልዩ ልዩ መንገዶች ተጽዕኖ ለማሳደር መሞከር ነው ይላሉ።
መምህራን የማስተዳደር 100% ስልጣኑ ያለው ከክልሎች ጋር ነው። የትምህርት ሚኒስቴር መነሻ ደሞዞችን ከደረጃ እድገት ጋር የሚያያዙ ስትራቴጂዎችን፣ ፖሊሲዎችን የመቅረጽ ስራ ነው የሚሰራው ማለት ነው እና ትምህርት ሚኒስቴር በቀጥታ እነዚህን ጉዳዮች የሚመለከታቸው መስራት ስልጣን የለንም ማለት ነው። እንደ ትምህርት ሚኒስቴር ግን መሄድ የሚገባንም ሄደናል። እስከ ማወያየት፣ ደብዳቤዎችን እስከ መጻፍ፣ የተለያዩ መድረኮችን ፈጥረን በትልልቅ የትምህርት ጉባኤዎች ላይ ሲነሳ መፍትሄ እንዲያገኝ እና የክልሎችንም ኮሚትመንትም ሰምተን አፕሪሼትም አድርገን በእኛ ሌብል መከድ የሚገባው ሄደናል በተሰጠን ስልጣንና ኃላፊነት መሰረት።
ትምህርት ሚኒስቴር ጉዳዩ መፍትሄ እንዲያገኝ ለጠቅላይ ሚኒስትሩ አሊያም ለእንደራሴዎች ምክር ቤት ያሳውቅ እንደሆነ የተጠየቁት ወይዘሮ አሰግድ ኃላፊነቴ ስለማይፈቅድ በዚህ ጥያቄ ላይ አስተያየት አልሰጥም ብለዋል። የትምህርት ሚኒስትሩንና ምክትሎቻቸውን ስለ ጉዳዩ ለመጠየቅ ያደረግነው ጥረትም አልተሳካም። ሆኖም የአሜሪካ ድምጽ የትምህርት ሚኒስቴር ግንቦት 9 ቀን 2016 ዓ.ም ምረት ለደቡብ ምዕራብ ኢትዮጵያ ክልል የጻፈውን ደብዳቤ ተመልክቷል። በመስሪያ ቤቱ ሚኒስትር ዴኤታ አማካኝነት የተጻፈው ደብዳቤ የደቡብ ምዕራብ ኢትዮጵያ መምህራን የሚገጥማቸው የመልካም አስተዳደር ችግር እንዲፈታ በተደጋጋሚ መጠየቃቸውን ያብራራል። የመልካም አስተዳደር ጉድለት ተብለው ከተለዩት ችግሮች መካከልም ያለ መምህራኑ ይሁንታ የደሞዝ መቆረጥ የሚል ይገኝባቸዋል። ክልሉ ለመምህራኑ ጥያቄ ምላሽ በመስጠት ችግሮቹን እንዲፈታም ትምህርት ሚኒስቴር በደብዳቤው አሳስበዋል። የበጀት እጥረት ገጥሟቸዋል በተባሉት ክልሎች ጉዳይ ላይ አስተያየት እንዲሰጥ በአሜሪካ ድምጽ የተጠየቀው የገንዘብ ሚኒስቴርም ከክልሎቹ ጋር ግንኙነት እንደሌለውና በጀታቸውን የማስተዳደር ስልጣን እንዳላቸው ገልጿል። የተቋሙ ቃል አቀባይ አቶ ግርማ ከበደ በአጭር የጽሑፍ መልእክት በሰጡት ምላሽ የገንዘብ ሚኒስቴር ሚና በፌዴሬሽን ምክር ቤት ቀመር ለክልሎች የተመደበውን በጀት ክልሎቹ በሚያቀርቡት ዓመታዊ የጥሬ ገንዘብ እቅድ መሰረት በየወሩ ማስተላለፍ ነው ብለዋል። አቶ ግርማ አክለውም ሚኒስቴር መስሪያ ቤቱ በክልሎች ያሉትን ሴክተር መስሪያ ቤቶችም ሆነ የክልል ሰራተኞችን ደሞዝ አይመለከትም በማለት ገልጿል። የትምህርት ሚኒስቴር ባልደረባዋ አሰግድ ምሬሳም የገንዘብ ሚኒስቴር የመምህራን የደሞዝ በጀትን በቀጥታ እንደሚያስተላልፍ እናውቃለን ይላሉ።
ከገንዘብ ሚኒስቴር ጋር በሀገር አቀፍ ደረጃ ከመምህራን ደሞዝ ተቆርጦ የቀረ በጀት አለመኖሩን ባለፈው ከመምህራን ማህበርም ጋር በነበረን ጉባኤ በተደረገው እንትን ለማየት ሞክረናል።
ክልሎች የበጀት እጥረት ሲገጥማቸው ምን ያደርጋሉ? ከላይ የተጠቀሱት ክልሎችስ ለገንዘብ ሚኒስቴር ያቀረቡት ጥያቄ አለ ወይ በሚል ለቀረበ ጥያቄ ግን የተቋሙ ኃላፊዎች ምላሽ አልሰጡም። በጉዳዩ ዙሪያ የገንዘብ ሚኒስቴር ከፍተኛ አመራሮችን አስተያየት ለማግኘት በአካል በመሄድና ስልክ በመደወል ያደረግነው ጥረትም አልተሳካም። በተመሳሳይ የበጀት እጥረት ገጥሟቸዋል ከተባሉት ሶስቱም ክልሎች ምላሽ ለማግኘት ብንሞክርም አልተሳካልንም። የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ስለ ጉዳዩ በስልክ ላቀረብንላቸው ጥያቄ ወረዳዎቹንና ዞኖቹን ጠይቋቸው ብለውናል። የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አንተነህ በፍቃዱ ደግሞ ስልካቸውን ስለማያነሱ አስተያየት አላገኘንም። ከደቡብ ምዕራብ ኢትዮጵያ ክልልም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ከቅድመ መደበኛ እስከ 12ኛ ክፍል የሚያስተምሩ 780,000 መምህራን እንዳሉ ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አርማጮች ለምሽቱ ላዘጋጀነው የመጨረሻው ዘገባ እናልፋለን። የዋጋ ንረትን ለማስተካከል ያግዛል ስለተባለው አዲሱ የብሔራዊ ባንክ ረቂቅ አዋጅን ይቃኛል። የኢትዮጵያ መንግስት ከባንክ በሚበደረው የገንዘብ መጠንና የጊዜ ገደብ በሚመለከት ለህዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ ላይ ገደብ መቀመጡ በአገሪቱ የተከሰተውን የዋጋ ንረት ሊያረጋጋ ይችላል ሲሉ የንግድና ምጣኔ ሀብት ባለሙያዎች ተናግረዋል። በ2000 ዓ.ም ተሻሽሎ እስካሁን በስራ ላይ ያለው የኢትዮጵያ ብሔራዊ ባንክ አዋጅ መንግስት በፈለገው መጠን ገንዘብ እንዲበደር የሚፈቅድ በመሆኑ ገንዘብ ያለ ገደብ ገበያ ላይ እንዲዘዋወርና የኑሮ ውድነት እንዲንር አስተዋጽኦ አድርጓል የሚሉት ባለሙያዎቹ፣ ሆኖም በህዝብ ተወካዮች ምክር ቤት ውይይት እየተደረገበት የሚገኘው ረቂቅ አዋጅ መንግስት ከባንኩ በሚወስደው ብድር ላይ የመጠን ገደብ የሚያስቀምጥ አንቀጽ መካተቱ ተገቢ ነው ብለው ያምናሉ። አስማማው አየነው በዚህ ጉዳይ ላይ የምጣኔ ሀብት ባለሙያውን ዶክተር አብዱል መናን መሐመድንና ዶክተር ሰዋለ አባተን አነጋግሮ ተከታዩን አዘጋጅቷል።
ከአምስት ወራት በፊት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ላይ ምክር ቤቱ የህዝብ አስተያየቶች እንዲሰጥበት እያደረገ ይገኛል። የአሜሪካ ድምፅ የተመለከተው 9 ክፍሎችና 56 አንቀጾች ያሉት ረቂቅ አዋጁ መንግስት ከባንኩ በሚወስደው ብድር መጠን ላይ ገደብ አስቀምጧል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ የረቂቅ አዋጅ መንግስት ከብሔራዊ ባንክ ያለ ገደብ እንዲበደር የሚፈቅደውንና ለ16 ዓመታት የተተገበረውን አዋጅ የሚቀየር ነው ይላሉ።
መንግስት አለ፣ ማዕከላዊ ባንክ አለ። በሁለቱ መካከል የሚኖረው ግንኙነት በግልጽ መቀመጥ መቻል አለበትና ኢትዮጵያ ዘመናዊ የብሔራዊ ባንክ ካቋቋመች በፈረንጆቹ በ1963 ጀምሮ የተቀመጡ ነገሮች አሉ። እንዳደገው አገር ነፃ የሆነ ብሔራዊ ባንክ ባይሆንም በተወሰነ ደረጃ እና እዛ ላይ አንደኛው የግንኙነታቸው መሰረት መንግስት ከአንድ ማዕከላዊ ባንክ ምን ያህል መበደር ይችላል የሚለው ጉዳይ አንድ በጣም ወሳኝ ነጥብ ነው። ከ2008 ፈረንጆች አቆጣጠር በፊት የነበሩት የኢትዮጵያ እንዳለ የብሔራዊ ባንክ አዋጆች ተስተካክሏል። 1-3-4 ጊዜ ተስተካክሏል። እንዳለ መንግስት ምን ያህል መበደር ይችላል በሚለው ላይ ገደብ ያስቀምጣል። የ2008 ላይ ነው ሆን ተብሎ ገደቧ የተነሳቸው። መንግስት እንደፈለገ መበደር ማለት በሌላ ቋንቋ ብር ማተም ማለት ነው። እንደፈለገ ብር በማተም የፈለገ ደሞዝ መክፈል እንዲችል 2008 የወጣው አዋጅ ላይ ነው የተነሳው። እና እንዳለ እስከ ኃይለ ሥላሴ የደርግንም አዋጅ ብታይ የኢህአዲግም የ94 የፈረንጆች አቆጣጠር ገደብ አለው። አሁን የተደረገው ወደ ድሮ ገደቡ መመለስ ነው።
በረቂቅ አዋጁ አንቀጽ 27 ላይ መንግስት ከብሔራዊ ባንክ ባልተገደበ የብድር አገልግሎት ወይም በኦቨር ድራፍት ማግኘት የሚችለው ገንዘብ ካለፉት 3 የበጀት ዓመታት አማካይ ዓመታዊ ጠቅላላ የመንግስት የአገር ውስጥ ገቢ ከ15% መብለጥ እንደሌለበት ተቀምጧል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አዋጁ የብሔራዊ ባንክን የሥልጣን ገደብ በደንብ አስምሮ የተነሳ መሆኑን ገልጸው ለመንግሥት ልጓም የሚያበጅ ነው ሲሉ ይገልጹታል።
የብሔራዊ ባንክ ዋና ተግባር በኢኮኖሚ ውስጥ ያለውን የዋጋ ንረት መቆጣጠር የሚያስችል ኢንስትሩመንቶችን እና የቁጥጥር ስርዓት መዘርጋት ከመሆኑ ጋር ተያይዞ አንዱና ዋናው በተደጋጋሚ እንዳለው ለዚህ የዋጋ ንረት የራሱ የሆነ አስተዋጽኦ የነበረው የመንግስት ያልተገደበ የብድር ፍላጎትና የብድር መጠን ነበረ። ከዚህ ጋር ተያይዞ ወጥ በሆነ መንገድ ይሄን ለመግታት የሚያስችል ከዚህ በፊት የነበረው የብሔራዊ ባንክ መመስረቻ አዋጅ ወይም ደግሞ ሰነድ ብሔራዊ ባንክና መንግስት በሚያደርጉት ንግግር የሚወሰን እንደሆነ ነበር የሚያስቀምጠው እና አሁን እሱን ግልጽ በሆነ በማሻማ መንገድ ከ15% ባልበለጠ ለአጭር ጊዜ የሚቆየው ኦቨርድራፍት ፋሲሊቲ መንግስት መበደር እንደሚችል፣ ይህም ብድርም በአመቱ ውስጥ ከፍሎ መጨረስ እንደሚችል እንዳለበት፣ በሚቀጥለው በጀት ዓመት ብድር እንኳ መበደር የሚፈልግ መንግስት ይህን ብድር ከፍሎ ካልጨረሰ ሌላ ብድር እንደማያገኝ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ልዩ በሆኑ ሁኔታዎች ብቻ ድርቅ ሲኖር፣ የወረርሽኝ ሲኖር፣ የአስቸኳይ ጊዜ አዋጅ ሲኖር ብቻ ከዚህ ህግ ወጣ ሊል እንደሚችል ኤክሰፕሽን ያስቀመጠ ቢሆንም በዋናነት ግን ይህን መገደብ የቻለ ልጓም ያበጀ ሰነድ ነው እና ከፍተኛ የሆነ አዎንታዊ አስተዋጽኦ ያመጣል ብሎ መውሰድ ይቻላል።
ከብሔራዊ ባንክ መንግስት በሚወስደው ብድር ላይ ገደብ የሚያስቀምጡ ድንጋጌዎች ከአዋጅ ቁጥር 591/2000 እንዲወጡ ከተደረጉ በኋላ መንግስት በመቶ ቢሊዮኖች የሚቆጠር ብድር በመውሰድ ወደ ገበያው አስገብቷል የሚሉት ዶክተር አብዱል መናን ባለፉት 5 ዓመታት ብቻ እንኳን ከ400 ቢሊዮን ብር በላይ መበደሩን የብሔራዊ ባንክ መረጃ በመጥቀስ ለማሳየነት ያነሳሉ። ባለፉት 16 ዓመታት መንግስት ያለ ገደብ ከብሔራዊ ባንክ ብድር እንዲወስድ መፈቀዱም አሁን በአገሪቱ ላለው የዋጋ ንረት ዋነኛ ምክንያት ነው የሚሉት ዶክተር አብዱል መናን የአዋጁ መሻሻልም ይህን ለማስተካከል እንደሚያግዝ ይናገራሉ።
ኢትዮጵያ ውስጥ ባለፈው 10 ምናምን ዓመት የተመለከትነው ዋና ግሽበት ዋናው ምክንያት ብሔራዊ ባንክ ያለ ገደብ ለኢትዮጵያ መንግስት የሚሰጠው ብድር ነው። አሁን እዛ ላይ ገደብ ማበጀቱ ተገቢና አስፈላጊ ነው። 1617 ያየ በታሪካችን አይተነው ማናቀው ዋጋ ግሽበት ነው። ይሄን ደግሞ ብዙ ህብረተሰብ ክፍል ያው ገቢ አይጨምርም ማለት አይደለም። ገቢ ይጨምራል በተወሰነ ደረጃ፣ ግን ኑሮም ይጨምርበትና ገቢም ይጨምርበት መጠኑ አብሮ ስለማይሄድ በይበልጥ ተቀጣሪውን ኡረተኛውን ደሃውን ሲበዛ ይጎዳ ሲሆን ጥቂት የሆነ የህብረተሰብ ክፍልን ምናልባት በመናባቸው አስበው ማያቁ በይበልጥ ንብረት ያላቸው ንግድ ላይ የተማሩትን በመናባቸው አስበው ተማቁ ታፍ ላይ ያደረጋቸው የዋጋ ግሽበት ብቻ የሚያመጣው ይሄ ንብረት የሌለው ጉልበቱን ሸጦ የሚኖረው ጡረተኛውን ደሃውን በይበልጥ የከተማ ደሃውን በከፍተኛ ሁኔታ ኑሮውን ያደቀቀ የዋጋ ግሽበት ተከስቷል።
በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም መንግስታት እንደዚህ ያሉትን በቀላሉ የበጀት ጉድለትን በብድሮች የመሙላት ልምምዶችን ባንዴ ለመተው ይቸግራቸዋል የሚሉት ዶክተር አብዱል መናን ከዚህ አንጻር ማሻሻያው በዓለም አቀፍ አበዳሪ ተቋማት ግፊት የመጣ ነው ብለው ያምናሉ።
ብሔራዊ ባንክ ከራሱ ከውስጡ የመነጨ አይመስለኝም። ይሄ ገደብ የማበጀቱ ጉዳይ ከአይኤምኤፍ ጋር ያዝነው ድርድር አሁን የብድሩ ጉዳይ አንደኛው የተካተተው ይሄም ጉዳይ የሚያካትት ይመስለኛል። ነጻ ብሔራዊ ባንክ መገንባት፣ መንግስት ከብሔራዊ ባንክ የሚኖረው ግንኙነት ላይ ገደብ ማበጀት አንደኛው የዚህ የብድሩ ጉዳይ ማበጀት የሚለውም ተካቷልና ይሄ አሁን አዲሱ አዋጅ ባለፈው በፍራንቾቹ ጁን ውስጥ ለካቢኔ ቀርቦ ለመንግስት ምክር ቤት ቀርቦ ጸድቆ ነው አሁን ወደ ፓርላማ። አሁንም ራሱ በቅርቡ የተስማማ ነው የአይኤምኤፍ ባለሙያዎች እንደሚያዩት ላይ ይጠቅሳል አዋጁን እና እንደ አንድ ቅድመ ሁኔታም ስለተቀመጠ ነው እንጂ ከኢትዮጵያ መንግስት ከውስጡ ሊመነጭ ይችላል የሚል እምነት የለኝም። ለምን ማንንም መንግስት በቀላሉ ከማዕከላዊ ባንክ ብር እያተመ መውሰድ ቀላሉ ዘዴ ነው። አሁን የኢትዮጵያ መንግስት ባለበት የገንዘብ ችግር በእርግጠኛ ነኝ እንደዚህ ነገር ገደብ ማበጀት ራሱ ላይ አይፈልግም። ግን ባለም አቀፍ ገንዘብ ተቋም ተይዞ ነው እንደዚህ እንዲያደርግ የተገደደው።
ዶክተር ሷለ ግን በዚህ ሐሳብ አይስማሙም። መንግስት አስቀድሞ የዋጋ ንረትን ለመቆጣጠር የሚያስችሉ መመሪያዎችን ይፋ ሲያደርግ መቆየቱ በመጥቀስ ፍላጎቱ ከዓለም አቀፍ ተቋማት ይልቅ ከሀገሪቱ ፍላጎት የመነጨ ነው ብለው እንደሚያምኑ ይናገራሉ።
ባለፉት ሁለት ዓመታት አይተን ከሆነ አዲሱ የብሔረ ባንክ ገዢ ከመጡ በኋላ የዋጋ ንረትን ከመቆጣጠር አንጻር የወሰዷቸው የነበሩ እርምጃዎች ነበሩ። እዛም ላይ ኳንቲቲ በሆነ መንገድ የመንግስትን የብድር አቅም ፍላጎት ለመገደብ በዳይሬክቲቭ በመመሪያ ደረጃ አውጥተው ነበረ። ስለዚህ አፒታይቱን ታያለ ከብሔራዊ ባንክ መንግስትም ይሄ የብድር ፍላጎቱ ኢኮኖሚ ላይ ያሳደረውን ተጽዕኖ የተገነዘበው ይመስላል። ከውስጥ የመነጨ ነው ብሎ መውሰድ እና ቤኔፊት ኦፍ ዘ ዳውትን ለመንግስት መተው ለብሔራዊ ባንክ መተው ይሻላል።
ረቂቅ አዋጁን በዝርዝር አይቶ የውሳኔ ሀሳብ እንዲያቀርብ የተመራለት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህዳር 4 2017 ዓ.ም ባዘጋጀው የህዝብ አስተያየት መስጫ መድረክ ላይ መንግስት በብድር ገደቡ ምክንያት የሚያጥፋቸው ፕሮጀክቶች በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖራቸው ይችላል የሚሉ ስጋቶች ተደምጠዋል። ዶክተር ሷለ እንደሚሉት ግን ስጋቶቹ ተገቢነት ቢኖራቸውም መንግስት ከብድር ይልቅ ማህበራዊ ልማቶችን የሚሰራባቸውን ግብርን ጨምሮ የገቢ አማራጮችን ማስፋት ይኖርበታል።
እኔ እንግዲህ አንድ መንግስት ለህዝቡ የሚሰጣቸውን ማህበራዊ አገልግሎቶችና የልማት ስራዎች በዋናነት ይሰጣል ተብሎ የሚታሰበው ከሚሰበሰብ የታክስ ገቢ ነው። ይሄ አልሆን ሲል ደግሞ ከእርዳታ፣ ከተለያዩ የውጭ ሀገራት ብድሮች በተመጠነ መንገድ የሚሆን ከሀገሪቱ ኢኮኖሚ በመበደር እነዚህን አገልግሎቶች ይሰጣል። በዋናነት በዘላቂነት ግን ይሄን አገልግሎት ለመስጠት የብሔራዊ ባንክ ብድር መሰረት አድርጎ መነሳት ግን ጤናማ ነው ተብሎ አይወሰድም። ምክንያቱም የዋጋ ንረትን በማባባስ ደረጃ በከፍተኛ ደረጃ አስተዋጽኦ ስለሚያደርግ እንዲህ አይነት ተግባራት ብዙ ጊዜ የተገደቡ ናቸው እና በዚህ ሌብል መገደቡ አስፈላጊ ነው። ግን መንግስት ሊሰራ የሚገባውን የመንግስታዊ ኃላፊነትና ስራዎች አግባብ ካላቸው ሶርሶች ወይም ደግሞ ምንጮች መጠቀም ይኖሩበታል። ስለዚህ በሌሎች መንገዶች ገቢን ማሳደግ ነው በዋናነት መተኮር ያለበት እና ገና የልማት ስራዎቹ ይቀዘቅዛሉ ተብሎ በዛ መንገድ ብድር መውሰድ አለበት ያልተገደበ የብድር አፕታይት እንዲኖሩ ማድረግ ተገቢ አይደለም እና የተወሰደው እርምጃ በብሔራዊ ባንክ እጅግ በጣም አስፈላጊና ወቅታዊ ነው። ነገር ግን ይሄን ኤክስኪዝ ሊያቀርብ አይገባም መንግስት ወደፊትም። ምናልባት እንዲህ አይነት ሰርቪሶች ሲቀንሱ ይሄ በመሆኑ በሚል እንደ ኤክስኪዝም ሊወሰድ አይገባም እና በዋናነት መንግስት ከዚህ ዘርፍ አይደለም ወይም ከዚህ ሶርስ አይደለም የልማት ስራዎች መስራት የሚጠበቅበት።
ኢትዮጵያን የገጠማትን የውጭ ምንዛሬና የዕዳ ጫናን ጨምሮ ኢኮኖሚያዊ ችግሮችን ለማስተካከል የሚያግዙ ብድሮችን ለማግኘት ከዓለም አቀፍ አበዳሪ ተቋማት ጋር ድርድር ስታደርግ ቆይታለች። በቅርቡም ዓለም አቀፉ የገንዘብ ተቋም IMF 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ ማድረጉ ይታወሳል። ከገንዘብ ድጋፎቹ ባለፈ እንደዚህ አይነት የዋጅ ማሻሻያዎች ያጭር ጊዜ ጫና ቢኖራቸውም ኢኮኖሚን በዘላቂነት ለማሻሻል ፋይዳ አላቸው ይላሉ ዶክተር አብዱል መናን መሐመድ።
እንደበፊቱ ብር ያተመን የዋጋ ግሽበት ይቀጥል ወይስ የመንግስት ፕሮጀክቶች ይታጠፋሉ? ምንም ጥያቄ የለውም። ህብረተሰቡ ላይ የተወሰነ ጫና ይበረታል። ምንም ጥያቄ የለውም። እና የቱኛው ነው የሚሻለን? ሁሉንም በአንድ የማሳካት ስለማስችል ኢኮኖሚ መቀዛቀዝ እንደሚመጣ ይታወቀ ነው። እሱ ብቻ እንዳይመስልህ ፕሮጀክቶች መታጠፍ ብቻ ሳይሆን ሰራተኛ መቀነስም ይመጣል። መንግስት ወጪው መቀነስላል ስለሚኖርበት ይሄ የተወሰነ አመት የሚቀጥል ነው።
አዋጁን በተመለከተ ዝርዝር ማብራሪያዎችን ከብሔራዊ ባንክ ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። በረቂቅ አዋጁ ላይ የሚደረጉ ውይይቶች ሲጠናቀቁም ለሕዝብ ተወካዮች ምክር ቤት ለማስጸደቅ ይቀርባል ተብሎ ይጠበቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ክብራትና ክብራን፣ የቅዳሜ ምሽት ዝግጅታችን በዚሁ ተጠናቋል። አቀናባሪያችን ንጉሥ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወገኔ ነገ ምሽት በተለመደው ሰዓት